የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ
ከዋሽንግተን ዲሲ አሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ
ለዛሬ በሳምንት ውስጥ ከተደመጡት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩምና
ኤደን ገረመው አብረናችኋለን።
ወደ ቀጣዩ ዘገባ እናምራ። ከካናዳ ወደ ኢትዮጵያ ቀናውን የሎተሪ አሸናፊ ሚካኤል አጽባ ገብሩን ገድለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምፅ ራዲዮ እንዳስታውቁት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችውን ጸገነት አንተነህን በመግደል የተጠረጠሩ ሶስት ተጠርጣሪዎችም በቁጥጥር ስር መዋላቸውን ተናግረዋል።
በተጨማሪም በመስቀል ዋዜማ በከተማዋ በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብ ለመያዝ መቻላቸውን ያከሉት ኮማንደር ፋሲካ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም የከተማዋ ደህንነት በመልካም ሁኔታ ላይ እንደሚገኝ አስታውቀዋል። ሀብታሙ ስዩም የዚህን ዘገባ ዝርዝር እንዲያስደምጠናል።
ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋ ሰንብቻለሁ የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለሁ ብሏል። በህዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንተው በኩል
ከ15 2012 ዓ.ም ከአዲስ አበባ ፖሊስ ኮሚሽን ከፌደራል ፖሊስ ጋር በጥምረት ባደረገው ፍተሻና ቁጥጥር አቃቂ ቃሊቲ ክፍለ ከተማ ልዩ ቦታው ሳሪስ አቦ አካባቢ አንድ የሰሌዳ ቁጥሩ ኮድ 269099 አዲስ አበባ መኪና ውስጥ ብዛታቸው 8 ስታር ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆስ ክፍለ ከተማ ከ12 ግለሰቦች ላይ 3 ገጀራ፣ 12 ጩቤዎች እንዲሁም የሰሌዳ ቁጥሩ ኮድ 2B362093 አዲስ አበባ ቪትስ ተሽከርካሪ ውስጥ 1300 የአሜሪካ ዶላር ነው የተያዘው።
ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤን ፈጥረው የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባህ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት ጸገነት አንተነህ ላይ እየተፈጸመ ነው። የሁለቱም ሕይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል።
ከዚህ ከግድያው ጋር በተያያዘ ባለፈው አንድ ካናዳ ሀገር የነበረ ሚካኤል አጽባ ገብሩ የሚባል ግለሰብ ፒያሳ አካባቢ ሲዝናና ቆይቶ ከጓደኛው ጋር ሌሎች 6 ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ እትም ተያዘው። ዋና ወንጀል ፈጻሚዎች 2 ናቸው። አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ ሁለቱ ተይዘው ያው ምርመራ እየተጣራባቸው ነው የሚገኙ። እነሱም ወንጀል የፈጸማቸውን አረጋግጠውልናል። ተመሳሳይ በስድስት የአንደኛ ወር 2012 ዓ.ም ከጠዋቱ 12:30 ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራው አካባቢ ኢትዮጵያ አየር መንገድ ሂሳብ ሰራተኛ የሆነችው የጸገነት አንተነህ ወይም የተባለ የ27 ዓመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ የባጃጅ ተራ ሄዳ 3 ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ህይወት እንዲጠፋ ያደረጉ 3 ተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በ9ኛው ቀን 3 ወንጀል ፈጻሚዎችን ይዘን በእነሱ ላይ ምርመራ እያጠራን ነው ያለ ነው።
የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዝርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤቱታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማህበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ።
የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት ሚለው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም፣ እንደዚያ የሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም፣ ማንም ሰው እንደፈለገ ቤቱ የሚንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዚሁ አዲስ አበባ የሚገኙ የሚንቀሳቀሱት አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉ ከፈጸሙ በኋላም ብዙ እርቆ ሳይሄዱ እጅ ከፍንጅ የመያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠራክርን ነው የምንቀጥለው እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ እግረ መንገድ ይህንን የሚያዳምጡ ሰዎች ቢገነዘቡ በጣም ደስ ይለኛል።
ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። እንግዲህ ጫት በኢትዮጵያ ወጣቶች ላይ እያደረሰ ያለው ጉዳት ተደጋግሞ ተወስዷል። ይሁንና ይህን ተክል በማልማት ኑሯቸውን የሚደጉሙ አርሶ አደሮች መበራከት ወጣቶችን ከሱሰኝነት ለማስጣል በሚደረገው ሙከራ ላይ ፈተና መተው እሙን ነው።
ከአንድ ሺህ ሄክታር በላይ ማሳ በጫት ከተሸፈነባቸው የባህር ዳር ዙሪያ ወረዳዎች እየተሰማ ያለው ዜና ግን ተስፋ ፈንጣቂ ይመስላል። ለወትሮ ጫት በማልማት ይተዳደሩ የነበሩ አርሶ አደሮች ከጫት የምናገኘው ትርፍ ይቅርብን እያሉ ነው። ፊታቸውን ወደ ሌሎች አማራጮች እያዞሩ እንደሆነም ተሰምተዋል። አስቴር ምስጋናው ዝርዝር ዘገባ አላት።
አቶ በላይ ያሰሙ በባህር ዳር ከተማ በጊሽ አባይ ቀበሌ ልዩ ስሙ አባ መከተ በሚባል አካባቢ ሰፊ የጫት ማሳ ያላቸው አርሶ አደር ናቸው። ለ11 ዓመታት ያህል በጫት ምርት ጠቀም ያለ ገንዘብ ቢያገኙም አንድ ልጃቸውን ግን በጫት ሱስ ምክንያት አጥተዋል። ታዲያም አቶ በላይ አንድ ልጃቸውን ያሳጣቸው ኪሳቸውን ግን የሞላውን የጫት ጥቅም ይቅርብ በማለት የጫት ማሳውን በአትክልትና ፍራፍሬ ቀይረዋል።
ጫት መጀመሪያ ሲተከል ያው ብር ያስገኛል ጥቅም አለው የሚባል በመስማት ነው ከሰዎች ያተከልኩትኝ እንጂ ጉዳቱን አላወቅኩም ነበረ። ከዛ በኋላ ከተከልኩት በኋላ ጫት የወጣት ሀብት የሚያሳጣ መሆኑን በመረዳት ከቤተሰቤ አንዱ ልጅ የጫት ተጠቂ መሆኑን ስሰማ ቢያንስ እኔ በኩሌን ለመወጣት ሞዴል ሆኖ ሌሎችም ጫትን አጥፍተው በሌላ ስራ እንዲተዳደሩ። ጫት ለግለሰብ ይጠቅማል፣ ሌሎች ሰዎችን ይገላል። እኔ ጫት ማጥፋት እፈልጋለሁ፣ ጫት ሰው እየገደለ ነው። ስለዚህ ሞዴል ሆነ ጫት እናጥፋ፣ ለጫት ስራ አጥተው ጫት ለሚቅሙ ልጆች ሌላ ስራ እንፍጠር። ብዙ ጊዜ መንግስት ጋር እነጋገራለሁ በዚህ ጉዳይ ላይ መድረክ ላይ ምናምን በማገኛቸው ነገሮች ሁሉ አጋጣሚ ስብሰባዎች ላይ ምናምን ላይ ያነሰዋል ይህንን ጉዳይ። ነገራችን ላይ ጫት የሚቅሙ ሰዎች ጋር ወጣቶች ጋር ተነጋግሬ ያለው ቀደም ማለት ነው። ወይ ጫት ጠፍቶ የሚል ነገር ነው የሚሰጡኝ ነበር። በዚህም ተነጋግረን ያው እኔ ጫቴን እንዳጠፋ አደረግኩ። ልጆችን በጥቃቅን አደራጀው፣ መንግስት ስራ ይስጣቸው ነው።
በባህር ዳር ከተማ በርካታ ጫት ቃሚ ወጣቶች ቢኖሩም ካነጋገርኳቸው መካከል እንደ አቶ በላይ ሁሉ ጫት ቢጠፋ ትውልድ ይድናል የሚል አስተያየት የሰጡኝ ወጣቶችም አግኝቻለሁ።
ወርቁ እንየው ይባላል። 16 ዓመት ቅሚ ያለው ያው ጉዳቱ የሚታወቀኝ ጫት የሆነ ስራ ምናምን መስራት አይችም ያስቀምጥሻል። ስለምቀመው ስራ ስለሌለኝ የጫት ወጮችን ማገኛቸው ያው በዚህ በአካባቢ ያሉት ሰዎች አንዱም የሆነ ነገር ሲልከኝ እነዛም በማገኛቸው ሳንቲሞች ይገዛሉ። አዛም አልፎ ደግሞ ለምን አልቃመን ብለው እንኳን ዝም ብለው ይሰጡኛል ሁላ።
ጫት ቃሚዎች ትተሳሰባላቸው?
ተሳሰባለን። ግን ያን ሀሳብ ለስራ ለቁም ነገር ቢያደርግልን ጥሩ ነበር። ያው ቃም እንቃም ነው።
በየትኛው አማራጭ ነው አሁን አንተ ጫት ልታቆም የምትችለው? ቢወደድ ነው ወይስ ቢጠፋ?
አረ ቢጠፋ ነው እኔ የምመርጠው። ከሚወደድ ቢጠፋ ነው የምመርጠው። ብር እየተወደደ ባለበት ዘመን የት ይመጣል ገንዘብ? ያው ቢጠፋ ደስ ይላል። እኛም ለውጥ ይኖረናል ብዬ አስባለሁ እንጂ ቢወደድማ በቃ ትታገያለሽ። አሁን እኮ እንደ ምግብ እኮ አድርገነዋልኝ። ተወዶ ግን ሀብታምና ድሃ ብሎ ከለያየና ይደብረኛል።
አቶ በላይ የጫት ማሳን በአትክልትና ፍራፍሬ መቀየር ስራ በእርሳቸው ብቻ አላቆምም። በአካባቢያቸውም የሚገኙ አርሶ አደሮችን ተጽዕኖ ፈጥረው ሀሳባቸውን እንዲቀይሩ አድርገዋል።
አካባቢ ሰዎች ጋር አንዳንድ በጣም ሰፋፊ ጫት ያላቸው ሰዎችና ይህንን ጉዳይ እንደኔ የሚቃወሙ ሰዎች ጋር ተነጋገርን። ቅድሚያ ማለት ነው እዚታች ያለ አንድ ምስጦፋ ታደሰ የሚባል ሰፊ መሬት ነው ያለው፣ ከኔ በጣም እጥፍ የሚበልጥ መሬት። እሱ አጠፋ፣ በዶዘር ነው የቆፈረው። ያው እኔ አቅሜ ጋር ሆኖ እንደምታየው ጉልጭመው አለ እንዲደርቅ በያስቀመጥኩት እሱ እንትን ያስቆፈረው ሽንኩራ ገዳ ነው የተተከለው ማለት ነው። አሁን እየደረሰ ነው ሽንኩራ ገዳ። ሙዝ፣ አቮካዶ፣ ብርቱካን ሌሎችም ቢሆኑ ከአዲስ አበባ ነው ተጭኖ የሚወጡ ፍራፍሬ ላይ ባህር ዳር አበይን ያህል ዘ ጣና ዳር ተቀምጠን የሁሉ መሬት እያለን ግን ፍራፍሬ እንኳን አመርተን ለባህር ዳር መመገብ አልቻልንም። እኛ የምናመርተው የሚገለው እንጨትን በመሆኑ ማለት ነው። ተነጋግረን ጠየቅን ምርጥ ዘር እንዲመጣልን ግብርና ባለሙያ መደበልን በጣም አግዘውናል። ያው በገንዘብ ነው የገዛ ነው።
የባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላልኝ መንግስቱ እንደሚናገሩት የአቶ በላይን ተሞክሮ ወደ ሌሎች ቀበሌዎች ማስፋፋት ጀምረናል፣ ውጤትም አግኝተናል ነው ያሉት።
መጀመሪያ ለሙያተኛ ስልጠና እንሰጣለን። ሙያተኛውን ጨምሮ አርሶ አደሩን ደግሞ ስልጠና እንሰጣለን። አሁን እንደዚህ ያሉትን አርሶ አደሩን ስልጠና እንሰጣለን። ከዚያ በኋላ ወደ ተግባሩ እንገባለን። አሁን 2 ዓመታችን ነው ከሰራ። በአምናው ዓመት እስከ 40 ምንጭ ድረስ የጉዞ ጉብኝት አድርገን አርሶ አደሮችና ሙያተኞችን ሙዝን የ40 ምንጭ ላይ እንዲያው የማድረግ ስራ ከዚያ የመጡት አርሶ አደሮችና ሙያተኞች ሙዝን በስፋት እንዲሰሩ ከማድረግ አኳያ ሰርተናል። ወደ 10 ቀበሌዎች ላይ ሙዝን በአምናው ዓመት ሰርተናል። ያንን ደግሞ ዘንድሮ ቀጥለንበታል።
እንደ ባለሙያው ገለጻ ጫት 2 ከባድ ጉዳቶች አሉት ነው ያሉት።
አደጋው ምን መሰለሽ? ጫት 2-3 ቀን ሊለቀም 2-3 ቀን ሲሆነው ጫቱ ኬሚካል ይረጩታል። የፈንገስ መከላከያ ወይ የተባይ መከላከያ ይረጫል። ያኔ በሁለተኛ ቀኑ የጫቱ ላይ እንትኑ ቅጠሉ ያምራል። ያ በቀጥታ ይቦጠቦጣል፣ ላዩ እንዳማረ ማለት ነው። ኬሚካሉ ግን አለ። ያ ይቆረጥና ይሸጣል ለተጠቃሚ። ተጠቃሚ ማህበረሰብ ወደ ሆዱ ነው የሚያስገባው በቀጥታ። ስለዚህ አሁን ማህበረሰባችን ጫት ብቻ አይደለም እየጎዳ ያለ፣ ኬሚካል ወደ ሆዱ እያስገባ ነው፣ ወደ ሰውነቱ እያስገባ ነው ማለት ነው። ይሄ አንዱ ከፍተኛ አደጋ ነው ማለት ነው።
በባህር ዳር ከተማ አስተዳደር በእርሻ ከሚሸፈነው 15 ሺህ ሄክታር መሬት ውስጥ 1300 ያሉ በጫት ማሳ መሸፈኑን ከባለሙያው መረዳት ተችሏል። አስቴር ምስጋናው ከባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። በመንግስት ትምህርት ቤቶች የዘንድሮ የትምህርት ዘመን ሊጀመር ጥቂት ቀናት ቀርተዋል። ታዲያ በዋዜማው መልካም ነገር ተሰምቷል። የአዲስ አበባ ከተማ አስተዳደር ለ300,000 የመጀመሪያ ደረጃ ተማሪዎች ምግብ ማቅረብ እንደሚጀምር አስታውቋል። ኤደን ገረመው ዝርዝር ጉዳዩን ትነግረናለች።
የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሰሃራ በታች የሆኑ አገራት ራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከነዚህ አገራት መካከል ነች። ድርቅ፣ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ህጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300,000 ተማሪዎች የምግብ መመገብ ፕሮግራም በመስከረም ማብቂያና በጥቅምት ወር መጀመሪያ ላይ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው።
እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ እያደረግን ቆይተናል። ለ300,000 የሚደርሱ ተማሪዎች በተለይ ከኬጂ እስከ 8ኛ ክፍል ላሉ ተማሪዎች ምግብ የማቅረብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ህጻናት ጋር በመሆን የማደራጀት ስልጠና የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምገባ ዲዛይን የማሰራት የምገባ አዳራሽ የምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህን ስራዎችን እየሰራን ነው የምንገኘው። በዚህ ሰዓት እንግዲህ ትምህርት ከሚቀጥሉት 2 ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለ300,000 የሚደርሱ ተማሪዎች የምግብ አገልግሎት መስጠት እንጀምራለን ማለት ነው። ይህም ለሁሉም የመንግስት ትምህርት ቤቶች ነው፣ ሁሉም ክፍለ ከተሞች ላይ ነው ማለት ነው።
በዘንድሮ የትምህርት ዓመት የአዲስ አበባ መስተዳደር ትምህርት ቢሮ ወደ 600,000 የሚጠጉ ተማሪዎች የዩኒፎርምና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን 4,200,000 ብር ሂሳብ ለአንድ ተማሪ 14 ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ 10,000 ለሚጠጉ እናቶች የስራ እድል ተፈጥሯል ይላሉ።
አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ 488 ትምህርት ቤቶች አሉ፣ የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከነዚህ ውስጥ ለ415 ለሚደርሱ ትምህርት ቤቶች ላይ ይሄ ይከፋፈላል ማለት ነው። 373 ሀይ ስኩሎች ስለሆኑ ከ73 ውጪ ባሉት ትምህርት ቤቶች በሙሉ ከዜሮ እስከ 8 ክፍል ላሉት ምገባውን እንጀምራለን ማለት ነው። እንግዲህ በድርጅቱ በቀን በተማሪ 14 ብር ሂሳብ ነው የሚታሰበው። ይህን ለ300 መምታት ነው እና ስለእነዚህ ልጆች እንግዲህ አንድ እናት ለ30 ተማሪዎች ሬሾ የሚወጣው ወደዚህ ኦልሞስት 10,000 የሚሆኑ እናቶች ተለይተዋል፣ ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው ምገባውን ለማካሄድ። ተቀጣሪ አይደሉም እነሱ፣ ይከፈላቸውን በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፍም ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪዎች ወላጆች ናቸው የሚንቀሳቀሱት። ለእነሱም የስራ እድል ለፈጠረላቸው ማለት ደግሞ ቁርስና ምሳ ትምህርት ቤት ውስጥ የበላ ራቱን ቤት ውስጥ መብላት የሚችል የስራ እድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው።
እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለና የተመጣጠነ ምግብ እንዲያቀርቡ እየሰራን ነው ያሉት አቶ ዘላለም፣ ይህ በቀን በተማሪ 14 ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነጻ እንዲሆኑ እየሰሩ መሆናቸውንም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ያለ ዕድሜ ጋብቻና የሴት ልጅ ግርዛት ዛሬም ሴት የኢትዮጵያ ሕጻናትን ሕይወት በእጅጉ እየፈተነ ነው።
ይሄ የማሽር ጠባሳ የሚተው ጎጂ ልማድ እንዲቀር ከ2005 የአውሮፓውያን ዓመት ሙሉ በሙሉ እንዲወገድ አዲስ ፍኖተ ካርታ በዓለም አቀፍ ደረጃ ተቀርጿል። መስፍን አድራጌ በደሴ ከተማ በፍኖተ ካርታ ዙሪያ ስለተደረገው ውይይት ተከታዩን ልኮልናል።
ኢትዮጵያ ውስጥ ጎጂ ልማዳዊ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሀን ጤና ይታወካል፣ ማህበራዊ ሕይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። በወርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ሕጻናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር፣
ያው የአመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴሴ ጥናት እንደሚያመላክተው የሴት ልጅ ግርዛት ኦልሞስት ወደ 97-96% አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ የሚያመላክት
ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል።
በሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትንና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው።
እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር። የቤተሰብ ህጉ የጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው።
ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ አኗ እዛ ወንድምየው ደፈራት። ከዛ ልጁ በአንድ ጥጃ አንድ ጊደር ተሰጥቶ ደፋፍነው አስቀመጡ። ልጅቱ ፊስቱላ ሆናለች። ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። አለ እድሜ ጋብቻ ሲወልዱ ራሱ ምጥ ላይ ቦታ መሰፋት፣ በቃ እንዲሁ በነፃ ውል አይወልዱም፣ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 ዓመት ናት። የገዛ ዘመዴ ነች። ስትወልድ አይቻት እንዲ በዛ በመርፌ ማደንዘጃ ዩም የለበት እና ይሄ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ። ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራም ሽንትም አንድ ላይ ነው የሚወጣው። ለብቻው ነው ያስቀመጧት። እህል ብቻ እንዲህ ይሰጣታል። ውሃም በለዋ ላይ አርቆ ነው የሚያፈሱባት።
በሚኒስቴር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዘው ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል።
ሃይማኖታዊ ይዘቶች አላቸው፣ ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት ሜትር ከተከታታይ ውይይቶችም ይደረጋሉ፣ ክርክሮቹ አሉበት። ስለዚህ ከሃይማኖት አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር አብሮ ውይይት የሚካሄድበት ነው።
ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት፣ የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው።
መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ፣ እንደው ታዋቂ ነን የሚሉት ከክርስትና ከሙስሊም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስደው እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን።
ያለ እድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሳም በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ፣ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው።
በእርግጠኝነት ለመናገር ወደ 2.7 ቢሊየን ብር ነው የሚያስፈልገው ለአምስት ዓመት እንደ ሀገር ማለት ነው። 2.7 ቢሊየንን ለአመታዊ የሀገሪቱ በጀት ብታካፍሉ የአመታዊ በጀታችን ወደ 380 ምናምን ቢሊየን ነው። ለአመታዊ እንኳ ብቻ ብታካፍሉት ለዛን 1% ነው። ለአምስት ዓመቱ ብታካፍሉት ደግሞ 0.000% ነው ወደ ታች የሚመጣው።
ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስቷል።
አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾቹ ልጅ ነው የሚያገቡት። እነሱስ ቢታዩ ክልል በለው ዞን በለው ወረዳ በለው እነዚህ ሰዎች ህጻናቶች ነው የሚያገቡት። እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮር አመራር እነሱ ናቸው
ያሉት ጥምረቶች ይጠናከሩ፣ ፍኖተ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሁኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው። ተምሳሌት መሆን አለባቸው፣ ለሌላው ማርያ መሆን ይገባል፣ ይጠይቃል። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ በተለይ ሚዲያው ደግሞ ትልቅ ሮል ኖረው ነው።
በችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አርአያነት ያለው እንቅስቃሴ ያደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ጥሩ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደምሴ
ያለ እድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋር አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋር በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም።
ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን።
ቀጣዩ መሰናዶው የዘጋቢዎች መስኮት ነው። ወዴት ነው ዛሬ የምናቀነው?
ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን። በዚያ የወንድማማቾቹ አጋዜና ፍጹም ገብረ መድህን እንተዋወቃለን። አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ የተመለከተው ሙልጌታ ጽብሃ ቀጣዩን አሰናድቶልናል።
አጋዜ ገብረመድህን ከአክሱም ዩኒቨርሲቲ በ2010 ዓ.ም ነበር በዲግሪ የተመረቀው። ወንድሙ ፍጹም ገብረመድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር። አጋዜ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ፣ ግን ሊያገኝ አልቻለም። ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ኩሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው አጋዚ የሚናገረው።
ኢንተርኔት ላይ እናይ ነበር እንደዚህ አይነት ፋስት ፉድ ትራኮች፣ ሌላ ሀገሮች የተለመደ ነው። ጉግል እያደረግን እናይ ነበር ብዙ ጊዜ እና ሀሳቡ ነበረን። ከዛ ነው ወደ ተግባር የቀየር ነው እና ወደ ተግባር ስንቀይረው መጀመሪያ ትንሽ ቻለንጅ ነበረው። ብዙ ሰው እንደዚህ አይነት ለመስራት አስበናል ስንለው ከብዳል፣ ትንሽ አልተለመደ ምናምን ይልሃል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን።
ያጠራቀሙትን ብር እንዲሁም ብድር በመጨመር በ130,000 ብር ወጪ ተንቀሳቃሽ ኩሽና ሰርተው ምግብ በመቀለ ጎዳናዎች ማቅረብ ጀምረዋል። ስራውን ከጀመሩት 4 ወራት እንደሆነ የሚናገረው አጋዚ በአሁኑ ጊዜ ምርቱን እየተወደደ መሆኑ ይገልጻል።
ህብረተሰቡ ልክ የመጀመሪያ ቀን ስንጀምር ስጋት ነበረን፣ ህብረተሰቡ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስንጀምር በቃ ከአንዳንድ ብዙ ሰው መጣ እና ሳየው በጣም ንጽህ ክችንና የእንትና የስትሪት ክችንዋ የፍጥራ ቋን አሰራርም በንጽህና ነው የተሰራቸው። ኤክስተርናሏ እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጡ ያለው እቃዎችን በንጽህና ነው የሚጠበቁት እና ሰዎች በጣም ወደውታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ። ቶሎ ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅመው ይሄዳሉ። ታይማቸው ሴቭ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። እናዘጋጀው ምግብ ፋስት ፉድ ነው። ፋስት ፉድ ማለት ላይክ በርገር፣ እነዚህ ቀለል ያሉ ሳንድዊቾች ምናምን፣ ኩራት ሳንድዊች ከቺዝ ጋር ምናምን ቶሎ የሚደርሱ ነገሮች። ቺፕስም አለን፣ ሼክም እናዘጋጃለን እና ፒዛ አለ። እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ። ካስተመሮች አሉን የተወሰኑ ብዙ ሰዎች ይጠቀማሉ እና ብዙ ሰው ወደውታል። አዲስ ስራ ኢንተርፕረነር የስራ ፈጠራ በመሆኑ በዛ ላይ ሰዎች አቀባበሉ ደስ ይላል።
ፍጹም ገብረ መድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የእነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም በቀን ከመቶ በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብለዋል።
ውጭ መብላት ማለም ብዙም እንትን አይደለም ነበር ሰው፣ አሁን ግን አሪፍ ነው። ሁሉ ሰው ለምዶታል፣ ይጠቀማል። ብዙ ቴካዊ ይወስዳል ወደ ቤቱ፣ እዚህ ደግሞ ይጠቀማል ማለት ነው። ዴሊቨሪም ወደ ቤት እናደርሳለን። ማለት ኮንሰርት እና ስቴዲየም እንሄዳለን፣ ኤግዚቢሽን ምናምን ሲለው የሆነ እቃ ሰው የሚሰበስበት ኮንሰርት ነገር ምናምን ካለ እንሄዳለን። ሁሌ ማለት ቆንጆ ስራ ነው የምንሰራው፣ ሰውም ይወደናል ስራችን ስለሚያውቀው። ዋጋችን ደግሞ ከሌላው ሲነጻጸር በጣም ቅናሽ ነው የኛ ኳሊቲው እንዳለ ሆና ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው።
ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብሏል ፍጹም።
ከማንም ከምንም በላይ ትኩረታችን እዛ ጽዳት ላይ ነው እኛ ማለት ነው። ሁሉ ቤት ተዘጋጅቶ ነው የሚመጣው። ሚዛን ፕላስ ተደርጎ የሚመጣው እዛ ቤት ነው፣ በደንብ ተጸጥቶ ያ እስኳዴላው ሳይቀር ምንም ሁሉ ነገር እዛ ጸጥቶ ነው የሚመጣው። እኛ ጥብሰን መስጠት ብቻ ነው። ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው ትኩረታችን ንጽህናችን ነው ማለት ነው።
ከአጋዚና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል።
እዚህ መቀሌ እንደዚህ አይነት እንትን አይቼ አላቅም። ስትሬት ኪችን ያው የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው። ያው ሌላ በርገር ሀውስ ምናምን የምትከፍለው ዋጋ በጣም ዝቅተኛ ነው እና እዚህ ስትሬት ኪችን ማለት ነው እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች ስልህ፣ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ያስባለሁ።
በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዚና ፍጹም የሚናገሩት።
እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደምና ሰው እንዲለምደውና እንደዚህ አይነት ስራ እንዲስፋፋ ፋስት ፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋ አንጻር ደግሞ ፌር ነው። ከዛ በዛ በተጨማሪ ደግሞ ሰው ሰዓቱ ሴቭ ያደርጋል። ወደ ስራው ቶሎ እንዲገባ የሆነ ነገር ለእንትን የቸኮለ ሰው በጣም ምርጥ እንትን ነው እና እንዲስፋፋ እቅዳችን እንደዚህ አይነት ፋስት ፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን።
ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ነው አስበው። ይሄ ብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣ ነውና ይሄን እንደዚህ ዲዛይን ራሱ ሆኖ በየክፍለ ከተማው እናስፋፋዋለን።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። ፌስቡክ እንዲሁም በትዊተር ላይ አስተያየታችሁን መስጠት ትችላላችሁ። አብረናችሁ የቆየነው ሀብታሙ ስዩምና
ኤደን ገረመው ነበርን። እንዲሁም ሞክቢል ያቤሮ ዝግጅታችን ሲያቀናብርልን ነበረ። እናመሰግናለን። መልካም ምሽት ይሁንላችሁ።
ሸማይ ረሳም ያውዳ